ሰላም ጤና ስጥልኝ የተከበራችሁ አድማጮቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ የታህሳስ 23 2015 ዓ.ም ምረት የጋቢና ቪ መሰናዶ ጀምሯል መልካም የአውሮፓውያን አዲስ ዓመትን ተመኝተናል አመቱ ከ2022 ወደ 2023 ተሸጋግሯል መልካም ዘመን እንዲሆንላችሁ እንመኛለን እንደገረመው መሰናዶን በመምራት ኤልያስ አስማረ በቅንብሩ አብረናችሁ የምናመሽ ይሆናል ዛሬም እንደተለመደው በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ ቢሰሙ ሰናይ ናቸው ያልናቸው ነው መራርጠን ያዝንላችሁ ሙዚቃና ሌሎች ጥንቅሮችን ማካተናል አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን ሁለት ጋናውያን ወጣቶች ዓለም አቀፍ የንግድ ኢንዱስትሪ እየተገዳደሩ ይገኛሉ። አሮጌ ልብሶች ተደግመው እንዲለበሱ እንዲሁም ደግሞ ወደ ፋሽን እንዲመጡ እያደረጉ ነው። በእነሱ ዙሪያ ሮይተርስ ያጠናቀረውን ዘገባ ቀጥ ያቀርብላችኋለሁ። በጋና ዋና ከተማ አክራ ቀለም የተነከሩ ከነቴራዎችን የለበሱ ትላልቅ ጃኬቶችና አዲዳስ ያጠለቁ ወጣቶች በመርከቦቹ ስፍራ ባሉ ኮንቴነሮች ውስጥ ተሰባስበዋል። ዲጂዮም የቆዩ አፍሮቢት ሙዚቃዎችን ያጫውታል። ይህ የቆዩ ቃዎች የሚዘከሩበት የራት ግብዣ የተጀመረው በ23 ዓመት ወጣቶቹ ፕሪንስ ኩዌስት እና በጀምስ ኤደም ዶዳርቲ ነው። ሁለቱ ወጣቶች በአንድ ዓላማ የተጣመሩ ሲሆን እኩዮቻቸው የቆዩ ልብሶችን እንዲገዙ በማበረታታት ፈጣን የሆነውን የዓለም የፋሽን ኢንዱስትሪ እየተገዳደሩ ነው። Prince Quest.
We all know recycling helps the environment. If
የቆዩ ልብሶችን የምትለብስ ከሆነ አዲስ ልብስ የሚመረትበትን ጥሬቃ እየተጠቀምን ስላልሆነ አካባቢያችንን እየተንከባከብን ነው ማለት ነው።
Quest ይህንን የሚለው TT Vintage Shop በተሰኘው የእሱና የዳርቲ የኦንላይን ሱቅ ፊት ሆኖ ነው። Prince በድጋሚ
When I come and I see people that sell what I
also ሀሳቡ ሁሉም ሰው የድሮ እቃዎችን እንዲገበያይ ነው። ምክንያቱ ደግሞ ሰዎች የተገለገሉባቸው ቃዎች ደረጃና ክብር የሌላቸው ብቻ አይደሉም። የድሮ ቃዎችን መግዛት ነገሮችን መልሶ በጥቅም ላይ ለማዋል ይረዳል።
ጋና በየሳምንቱ ከቻይናና ከምዕራብ ዓለም 15 ሚሊዮን ቃዎችን በጅምላ ተቀበላለች። እነዚህ ቃዎች በውድ ዋጋ የሚገዙ ቢሆንም ጥራታቸው ግን አጠራጣሪ ነው። ከዚህ ውስጥም 40 በመቶ የሚሆነው የከተማ ቆሻሻ እንደሚሆን ተቀማጭነቱን በዩናይትድ ስቴትስ ያደረገ ተቋም አስታውቋል። አብዛኛው አዲስም ሆነ ያረጀ ቃ በአክራ በሚገኘው በአፍሪካ ግዙፍ በሆነው የጨርቃጨርቅ ፋብሪካ በኩል ያልፋል። ካናማንቶ የተሰኘው ይኸው ፋብሪካ ልብሶቹን እንደየጥራት ደረጃቸው እየለየ አሽጎ ይሸጣል። አብዛኞቹን የሳምንት ቀናትም ፕሪንስ እና ዳርቲ በካንታማንቶ ሀገር ውስጥ ከገቡና ጥራት ካላቸው ልብሶች ውስጥ መርጠው በድረገጽና በኢንስታግራም ገጾቻቸው ላይ ለመሸጥ እዚህ ተቋም ፊት ለፊት በሌሊት ይሰበሰባሉ። እነሱ ጋና ውስጥ ብቻ ሳይሆን በዓለም ዙሪያ ላሉ ተከታዮቻቸውም ነው የሚሸጡት። በድጋሚ በጥቅም ላይ የሚውል ልብስን መገበያየት የፋሽን ኢንዱስትሪው በአካባቢ ላይ የሚያደርሰውን ተጽዕኖ ለመቀነስ ብቻ ሳይሆን ደንበኞቻቸው ከዘመኑ ለየት ያለ የአለባበስ ዘይቤ እንዲኖራቸው እንደሚያደርግም ያምናሉ። መልእክታቸው ግልጽ ነው። በድጋሚ በጥቅም ላይ የሚውሉ ልብሶችን በመጠቀም ለውጥ እናምጣ ይላሉ። ማይራ ዳቪስ ከዝግጅቱ ውጪ ያገኘናት ወጣት ናት።
Remove the whole notion of is you wear vintage only when you're poor.
የድሮ አሊያም ሰልባጅ ልብሶችን የምትለብሰው ድሃ ስለሆንክ አሊያም ገንዘብ ስለሌለህ ነው የሚለውን አስተሳሰብ ማስወገድ ያስፈልጋል።
ማይራ አክላም እንዴት ላለች?
It's been here for years. It's
አመታት ሆኖታል። ከሚገባው በላይ ያለ ተጨማሪ ማምረት ለምን አስፈለገ?
የጋና ወደቦች ከምዕራብ ዓለም በሚመጡ የልብስ ክምሮች ተጨናንቀዋል። ይሁን እንጂ የድሮ ልብሶች የመልበስ አነሳሽ የሆኑት ወጣቶች እኩዮቻቸው የቆዩ ልብሶችን ደግመው እንዲለብሱ ሱ በጽናት እያበረታቱ ይገኛሉ። ፕሪንስ ኩዌስት በድጋሚ
connect the vintage community the sellers are shifts
ሁላችንም ማቀኛ ከሆን ነገሮችን መልሶ በጥቅም ላይ መዋል አካባቢን እንደሚጠቅም እናውቃለን። አዲስ ልብሶች ሳይሆኑ የቆዩ ልብሶችን ለመልበስ ከመረጥክ በዚህ መንገድ ድጋሚ ልብስ ለማምረት የምንጠቀምበትን ጥሬቃ እንዲቆይ በማድረግ አካባቢህን እያገዝክ ነው ማለት ነው።
እዚህ መሰናዶ አጋር መስራች የሆነው ጀምስ አይደምም የሚጨምረዋለው።
Okay, so basically the idea of everything right now is just to inspire everybody.
ሐሳባችን አሁን ሁሉም ሰው የቆዩ ልብሶችን እንዲገበያይ በማድረግ የቆዩ ልብሶች ክብር የላቸውም የሚለውን አስተሳሰብ ለመለወጥ ነው። ሰዎች የቆዩና ጥንታዊ ነገሮችን መገበያየታቸው እቃዎችን መልሶ ለጥቅም ለማዋል አስፈላጊ ነው።
ፕሪንስ ኩዌስት ታዲያ ልብሶቹን ለማግኘት እንዴት እንደሚታገሉ ያስረዳል።
እኔ መጥቼ እኔ የምሸጠውን ሰዎች ሲሸጡ ሳይ በጣም ፈራው። ብቻ ላውቅም አርፍጄም ስለመጣ ይሆናል። ዘግቼ ስመጣና ነገሮችን ስመለከት አንዳንዴ ተስፋ ያስቆርጥኛል። ምክንያቱም እነሱም ሆነ እኔ ተመሳሳይ ነገር እየፈለግን መሆኑን አውቃለሁ። ይገባሃል አይደል? ስለዚህ እዚህ ቦታ መጥቼ ተስፋ ላለመቁረጥ በቶሎ ቀድሜ መገኘት አለብኝ።
ፕሪንስ ከዚህ በተጨማሪም የንግድ ትስስርን ለመፍጠር እየጣርን ነው ይላል።
በድረገጾች ላይ የቆዩ እቃዎችን ከሚሸጡ ማህበረሰቦች ጋር እቃቸውን በአካል ይዘው መጥተው እንዲያሳዩ ግንኙነት ለመመስረት እየጣርን እንገኛለን። ከስልካቸው ወጣ ብለው በቀጥታ ከሚገዟቸው ማህበረሰቦች ጋር እንዲገናኙ እድሉን ፈጥረናል።
ማይራ ዳቪስ በዚህ ጉዳይ ላይ የምትለው አላት።
Remove the whole notion of is you wear vintage only when
ድሃ ስትሆን ብቻ የቆየ ልብስ የተለበሰ ልብስ ትለብሳለህ የሚለውን ነገር መተው። ጉች የተሰኘውን ልብስ የምትለብሰው ጉች ስለሆነ ብቻ ከሆነ ይሄ አላዋቂ ያስመስልሃል። ማህበረሰቡን የማይበክል ልብስ መግዛት ይቻላል እኮ ለአመታት እዚህ ቆይቷል ገዝቶ መልበስም ይቻላል።
ዳግም ገብሬ በአዲስ አበባ ነው ተወልዶ ያደገው። ከልጅነቱ ጀምሮ የስዕል ፍላጎት እንደነበረውም ይናገራል። የሁለተኛ ደረጃ ትምህርቱን ጨርሶ ወደ ዩኒቨርሲቲ በመግባት በሜካኒካል ምህንድስና ተመርቋል። ከዛ በኋላ ግን ከልጅነቱ ጀምሮ በውስጡ ወደነበረው የስዕል ጥበብ ስራ ገብቷል። አሁን ጊዜ ዳግም የክር ስዕል ጥበብ ወይም ደግሞ ስትሪንግ አርት ስራ ላይ የተሰማራ ወጣት ነው። ከገብረ ሚካኤል ገብረ መድህን ጋር ያደረጉት ቆይታ ቀጥሎ ይቀርባል።
አመሰግናለሁ በጣም ዳግም ገብሬ። እስኪ ራስህን አስተዋውቅ።
ተወልጄ ያደግኩት አዲስ አበባ ነው። ከኬጂ እስከ 10ኛ ክፍል ሰላም የህፃናት ማሳደጊያ መንደር ብዙዎች ያውቁታል፣ ታዋቂ ትምህርት ቤት ነው። እዛ ነው እስከ 10 የነበረኝን ትምህርት የጨረስኩት። ጥሩ ቆይታ፣ ጥሩ የትምህርት ጊዜን አሳልፍ ያለው። በመቀጠል ደግሞ የመሰናዶ ትምህርቴን ወደ ወንድራድ ደጃዝማች ወንድራድ መሰናዶ ትምህርት ቤት 11 እና 12 እስከ 2006 አመሰግናለሁ አጠናቅቄ ከዛ ወደ ዩኒቨርሲቲ የእድሜን 4 አመታት የሚሆነውን ደግሞ ከአዲስ አበባ በመውጣት ወደ ደቡብ ወሎ ዩኒቨርሲቲ ኮምቦልቻ ሳይንስ ኤንድ ኢንስቲትዩት ቴክኖሎጂ እዛ በመሄድ ሜካኒካል ኢንጂነሪንግ አጥንቻለሁ። አሪፍ የሚባል ውጤት ይዤ ነው የተመለስኩት። በዛውም ደግሞ ጥሩ የሆኑ ውጣ ወረዶችን ህይወት ምን ማለት እንደሆነ፣ ወጣትነት በምን እንደሚፈተን፣ ራስን ማወቅ ምን ማለት እንደሆነ የጀመርኩበት በዛ በዩኒቨርሲቲ ህይወቴ ነውና ብዙ ነገሮችን አስተምሮኛል። ጥሩ ቆይታ ነበረ።
ከዚህ ሙያ ጋር እንዴት ተዋወቅ?
የሙያችን ዘርፍ የክር ጥበብ ነው የሚባለው፣ በውጪዎቹ ስትሪንግ አርት ይሉታል። ወደኛ ሀገር ዶሚኔት እያደረገ ያለ የስራ ዘርፍ ነው። ወጣቶቹ በተለይ ከዩኒቨርሲቲ በአርክቴክቸር እንደኔው ደግሞ በኢንጂነሪንግ የጨረሱ ሰዎች ከስራው ጋር ቀረቤታ አላቸው። የስዕል ተሰጥኦ ይጠይቃል። እኔ ደግሞ ከልጅነቴ ጀምሮ በጣም የስዕል አፍቃሪ ነኝ። ለስዕል የመማረክ አይነት ነገር ነበርና ዩኒቨርሲቲን ጨርሼ እንደመጣው ክረምት ላይ ነው አስታውሳለሁና፣ ኦልሞስት 4 ዓመት እየጠጋ ነውና በዛን ጊዜ ነበረ በቲቪ ነው ያየሁት መጀመሪያ ይህንን የክር ጥበብ እና ደነቀኝ። ስዕልን በእስራስ በብሩሽ በተለያዩ ነገሮች ሞክር ነበር ለራሴ ክረምቱን ለማሳለፍ ራሴን ስለሚያዝናናኝ። በዚህ አጋጣሚ በሚስማር መሰራት መቻል ምሳቅ በጣም የተደነኩት እና ለምን ራሴ አልሞክረውም የሚል በምኖርበት ሰፈር ውስጥ የኢንዱስትሪ ቪሌጅ አለና ብዙ የእንጨት ስራዎች የቤት እቃዎች ቁሳቁሶች የሚወጡበት መንደር ነው፣ የኢንዱስትሪ መንደር። እዛ ደግሞ አሁን እኔ የምልህን የክር ጥበብ መስሪያ ግብአት የሆኑ እቃዎችን እነሱም ለሶፋ ለተለያዩ ለፈርኒቸር የሚጠቀሙበት እቃ ተመሳሳይ ነው። በዚህ አጋጣሚ ዩቲዩብ ላይ ቪዲዮዎችን ማየት ጀመርኩኝ። ግራጁዌት አድርጌ የመጣሁበት ዲፓርትመንት ሜካኒካል ኢንጂነሪንግ በቀላሉ ትልቅ ውጤት ላላቸውም ሰዎች በቀላሉ ስራ የሚገኝበት አልነበረም እና ስራ እስከማገኝ ድረስ ለምን አልሞክረውም፣ ለምን ውስጥ ያለውን ነገር እችላለሁ የሚል መንፈስ እና ተነሳሽነት በመኖሩ በውስጤ ሄድኩኝ። እቃዎችን መጠየቅ ጀመርኩኝ። ሰዎችም ይሰጡን ጀመረ። ግባቶቹን ሰብስበን ባለው ማቴሪያል መሞከር ጀመርኩ። እንዳልኩ በሰዎቹ ዘንድ የነበረው ተቀባይነት በጣም አሜዚንግ ነበር። በጣም ያ ደሞ በጣም ተነሳሽነት ፈጠረብኝ። ምናልባት የመጀመሪያ የሰራዬ ላይ ሰዎች አይተው ወይ ምንድነው ይሄ አይነት ነገር ቢፈጠር ኖሮ ዛሬ የደረስኩበት ደረጃ ላይ ላልደርስ ይችል ነበር። በዛው ቀጠልኩ። ራሴን ማበረታታት ጀመርኩ። ቤተሰብ ጋር በጣም ያምራል። እኔ ትንሽ ሞክሬ አስጠላኝን ስራ እናቴ ተውንጃን ተይንን ቲቪው ጋር አስቀምጠው ምናምን የሚሉ ነገሮች ሲመጡ በደንብ ገባውበት።
አሁን ከሳልካቸው ስዕሎች ወይ ተሰራሃቸው የክር ጥበብ ስራዎች ተለያዩ ስዕሎችን ያያየን ነውና ስራህ ምን ያህል እየተዋወቀ ነው? ምን ያህል እያደገ ነው?
ምናልባት አነሳሴ ዛሬ ለደረስኩበት ደረጃ ትልቅ ነገር ነው። ገንዘብን ፈልጌ አልጀመርኩትም። እንዳልኩ ስራ ፈልግ ነበረ በተመረኩበት ሙያ። ከዛ ግን የክር ጥበቡን ጀምሬ ሰዎች ጋር ገና ተቀባይነት ያላገኘ ነገር ቀጥታ ወጣ ሽያጭ አትፈጸምምና በዛ መንገድ ትንሽ በጣም ብዙ ቻሌንጆች አጋጥሞኝ ነበር። እቃውን መገዛበት ማቴሪያል አልነበረኝ። ካጠገቤ የነበሩት ያው እናትና አባቴ ሰፖርት ያደርጉኛል። በዛ ነው የዘለኩትና ሰዎች ጋር ከሙያው ጋር በጣም ብዙ ታዋቂ ሰዎችን ጨምሮ በዚህ አጋጣሚ ሂስም ያደርጉኝን ይሄንን ብጨምርበት ይሄ ቢቀር ሚስማሩ እንዳይታይ ብታረገው እና የመሳሰሉ ብዙ አይነት አስተያየቶች እነዚህ ነገሮች እየተሰጠ ይመጣው። ምናልባት አንዳንዴ ገንዘብ ሳይኖራቸው የራሳቸውን ታለንት መጀመር ወደ ቢዝነስ ለመቀየር ለሚፈልጉ ሰዎች ትልቅ ማሳያ ነኝ። ትልቅ እምነት እንዲጥሉብኝ እኔም ላይ ራሳቸውም ላይ ትልቅ እምነት ምንም ሳይኖር ከምንም ተነስተ ትልቅ ደረጃ መድረስ እንደሚቻል ህይወት አስተምሮኛል። በደንብ ሙያውንም አክብሬው ውስጥ ያለውንም ተስጦ አክብሬው ከጥበብ ጋር ሳልጣላ ሰዎች ፈልገውት አምነውበት ቅርሳቸው እንደሚሆን ይሄ ቃ አምነውበት ነው ገዝተውኝ የሚሄዱትና አሪፍ ገበያ አለኝ። የራሴን የሆነ ኤግዚቢሽን አዘጋጅቼ ጋላሪ አዘጋጅቼ ደግሞ እንዳልኩ የሰራኋቸው እየሰራሁት ያለሁትን ፕሮጀክት አውጥቼ ትልቅ ደረጃ መድረስ ይፈልግ አይነት ሰው ነው።
ይሄ ስራ ራስህን ምን ያህል ለውጦሃል? ምን ለውጣየህ እዚህ ስራ ከተሰማራህ በኋላ?
ሁሉም ስራ የሚፈተናቸውን አይነት ነገር ነው የፈተነው የክር ስራ። ግን ሲመስለኝ ይሄ ትንሽ ጠንከር ይላል። ያልተለመደ ነገርን ኢትዮጵያ ውስጥ ለማስተዋወቅ መሞከር ባለንበት ኢኮኖሚክ ስታተስ ትንሽ ከበድ ይላልና ያንን ትንሽ የመጀመሪያውን ደረጃ የመጀመሪያውን እርከን አልፌዋለሁ። ያው ስትሪት አርት ነው፣ እንደ ስትሪት አርት ነው እየሰራሁት ያለሁት። በደንብ ደግሞ አግዙኛል። እዛ ጋር መሆኔ ሰዎች እየሰራው ኮሜንቶችንም እንድቀበል ያለውበትን ደረጃ ትግስት እንዳለኝ ታታሪ እንደሆንኩኝ ውስጤ ትልቅ ጥበብ እንዳለ ከዚህ በላይ ማውጣት እንደምችል እነዚህ ነገሮች ሁሉ ሰዎች እየመጡ የነገሩኝ እቤቴ ቁጭ ብዬ ወይ የማይሆኑ ኢንተርኔት ላይ የማይሆኑ ቪዲዮዎችን እያየሁ ሳይሆን ካገኘሁት ዩቲዩብ ላይ ካየሁት ለሞከረው ብዬ ከተነሳሁት ነገር በዛውም አልቀረውም። እቤቴ ውስጥ ብቻ አይደለም የሞከርኩት፣ እስኪ ነገር እሸጣለሁ ወይ ብዬም ወጥቼ ተጋፍጫለሁ። እንዳልከው እንደጠየከኝ ጥያቄ ደግሞ ራስህን እንዴት አገኘው እኮ ነገር ለራሴ የሰጧቸው መልሶች አሉ። ዳግም ለካ ብዙ ነገር ውስጥ ያለ ልጅ ነው፣ እውነትም እችላለሁ፣ እውነትም ተስፋ መቁረጥ የለብኝም፣ ስራን ቁጭ ብዬ መፈለግ የለብኝም። ለብዙ ለኢትዮጵያ ወጣቶች ደግሞ ለማስተላለፍ ያለ መልእክት ባይቀመጡ ቢሞክሩ ውስጣቸው ያለውን ግጥምም ከሆነ ድምፅም ከሆነ ምንም ነገር ቢሞክሩ እና ግን መሞከር ብቻ ሳይሆን ፊድባክ እንዲሰጣቸው ሰዎች ጋር ቢያወጡት። ዲጂታል ዘመን ላይ ያለ ነው። በጣም በአጭር ጊዜ ውስጥ ራሳቸው ላይ ትልቅ ለውጥ ሊያመጡ ይችላሉ ብዬ አስባለሁ እና ራሴን በደንብ አግኝቼበታለሁ። እንዳልኩም በዜሮ ኢኒሻል ነው የተነሳሁት። ለሶስት ዓመታት ያህል ትንሽ ተቸግሬ ነበረ። ሰዎች ወደ እኔ ለመሰልጠን ቢመጡም ብቻዬን ነበር የዘለኩት። ከዛም በኋላ ግን ያው ኢንካም ጨመረ። ብቻዬን ስራዎች ሲበዙ ደግሞ ብቻን አሰራምና ልጆች አሰለጠንኩኝ። አሁን ኦልሞስት ወደ 6 ልጆች ከኔ ጋር አብሮ ይሰራሉ። እነዚህ ልጆች አምነውብኝ የመጡት ብዙ ነገር ያሳየናል፣ ብዙ ነገር ያስተምረናል፣ እሱ ህይወቱን ለውጣል እኛም ህይወታችንን ይለውጥልናል ብለው ነው የመጡትና ውስጣቸው ያለው ነገር ለማውጣት ነው ሁሉ የሚሞክረው። አብረውኝ እየሰሩ አብረን እንድንለወጥ ከነሱም ደግሞ አዳዲስ ሐሳቦችን እሰማለሁ። ሁሌም ኦፕን ነኝ፣ እነሱም የኔን ሐሳብ ይቀበሉኛል። በዚህ መንገድ ነው እየቀጠልን ያለነው። ያው ሳይኖረኝ ነው የጀመርኩት። ቢኖረኝም ባይኖረኝም አላቆምም። ግን ለውጥ መቸገር አንዱ የለውጥ ሂደት ነው ብዬ ማመን አይነት ሰው ነኝና ከነበርኩበት ደግሞ በጣም ትልቅ ለውጥ አለኝ። እንዳልከው ግን ስራውን ለማሳደግ ተግዳሮት ከሆኑብኝ ነገሮች ውስጥ ፋይናንስ አንዱ ነውና ትልቁ፣ ሌሎችም አሉ። የራሴ ገንዘብ አያያዝ ምናምን ራስ ላይ በደንብ መስራት እንዳለብኝ አውቃለሁ። እየሰራውም ነው ራሴ ላይ። ከዛ ውጭ ኢንቨስት የሚያደርግብኝ ሰው ደግሞ ባገኝ አብረን ማደግ እንችላለን ባይ ነው።
በጣም ነው አመሰግነው። ጥሩ ቆይታ ነበረን ዳግም። መልካም ስራ እመኝልሃለሁ።
እኔም በጣም ነው አመሰግነው።
ከቅርብ ጊዜያት ወዲህ በማህበራዊ ድረገጾች ላይ በተለያዩ ምክንያቶች ራሳቸውን ያጠፉ ሰዎችን ዜና መስማት እየተደጋገመ ሄዷል። ምንም እንኳን ሰዎች ራሳቸውን የሚያጠፉባቸው የተለያዩ ምክንያቶች ቢኖሩም በዋናነት ግን ተስፋ መቁረጥና ድባቴ እንደ ምክንያት ይነሳሉ። በድባቴና ራስን ማጥፋት ዙሪያ በአጠቃላይ የጤና ሐኪምና የስነ አእምሮ ሕክምና ሬዚደንት ከሆኑት ከዶክተር ስጢፋኖስ እንዳላማው ጋር በዚህ ሳምንት ያደረግኩት ቆይታ ቀጥሎ ይቀርባል።
አመሰግናለሁ እድሉ ስለተሰጠኝ። ያው ዶክተር ስጢፋኖስ እንዳላማው እባላለሁ። ሜዲካል ዶክተር ነኝ። በተጨማሪም በስነ አእምሮ ሕክምና ስፔሻላይዝ እያደረግኩ እገኛለሁ።
እሺ ዶክተር በድጋሚ አመሰግናለሁ። እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ የራስህን ከስነ ልቦና ጋር የተያዙ ነገሮችን ትጽፋለህ። ሰሞኑን ደግሞ ስለ ድብርት ህመም ጽፈህ ነበረ። የድብርት ህመም ከጊዜ ወደ ጊዜ እየጨመረ እንደመጣም በጣም ብዙዎች ይናገራሉ። የድብርት ህመም እንዲጨምር አድርጓል የምትለው ነገር ምንድን ነው?
በተለይ በቅርብ ጊዜያት ውስጥ በሀገራችን የድብርት ህመም በተለያየ አጋጣሚ ቁጥሩ በዝቶ እናያለን። ምናልባትም እንግዲህ ለቁጥሩ መብዛት አንድም የአዌርነስ ወይም ደግሞ የግንዛቤ መሻሻሎችን እንደ ምክር ልናነሳ እንችላለን። ማለት ሰው የሚሰማውን ስሜት ሳይደብቅ በሶሻል ሚዲያም ሊሆን ይችላል ከባለሙያውም ጋር መነጋገር ስለጀመረ እና ወደ አሐዱ ዓለም ማምጣት ስለጀመሩ ሊሆን ይችላል አንደኛው። ሁለተኛው እንጨምር ምክንያት ሆኗል ብዬ ማስበው እንግዲህ ሀገሪቱ ያለች አጣብቂኝ፣ እሱንም እንደ ምክንያት ልናነሳ እንችላለን። ያው እንግዲህ የተለያዩ መጽሐፍት እንደሚሉት ለድብርት ህመም መንስኤው ብዙ ነው። አንደኛው እንደ መንስኤ እኛ የምናነሳው እንደዚህ ስትረሰሮች ወይንም ደግሞ ጭንቀት የሚፈጥሩ ነገሮች ድብርትን ከማባባስን በተጨማሪ ተጋላጭነትን ይጨምራሉ የሚል የተለያዩ ጥናቶች አሉ እና የሀገሪቱ ሁኔታም ያው እንግዲህ ከፍተኛ ሚና ይኖረዋል ብዬ አስባለሁ።
ባቴ ወይም ድብርት ስንል ከሌላ የአእምሮ ህመሞች በምንድን ነው የሚለየው?
የተለያዩ አይነት የስነ አእምሮ ህመሞች ይገኛሉ። እንግዲህ በስነ አእምሮ ባለሙያ DSM-5 ወይም ደግሞ ዲያግኖስቲክ ስታቲስቲካል ማኑዋል የሚባል ህመሞችን የሚለይልን ማኑዋል አለ። እሱ ላይ እንግዲህ ለብቻቸው ከተቀመጡ ህመሞች መካከል አንደኛው ድብርት ህመሞች ወይም ደግሞ በእንግሊዝኛው ዲፕሬሲቭ ዲስኦርደርስ የሚባሉ ናቸው። ብዙ አይነት ናቸው። ሜጀር ዲፕሬሲቭ ዲስኦርደር እንግዲህ ወደ አማርኛው በግርድፉን መልሰው ከተባለ ከባድ የድብርት ህመምም ጨምሮ ሌሎች አይነት በወስ ምክንያት የሚመጡ በመድኃኒት ምክንያት የሚመጡ ሌላም አይነት የድብርት ህመሞች ይገኛሉ። ከሌላው አይነት የአእምሮ ህመም የሚለዩት እንግዲህ አንደኛ ያሳዩት ምልክት የተለየ መሆኑ ነው። የድብርት ስሜቱ እንዳለ ሆኖ በተጨማሪም ሌሎች ወደ 8 ገደማ ተጨማሪ ምልክቶችን እንደ ምልክት ማንሳት እንችላለን ማለት ነው። ስለዚህ ምልክቶችን ታሳቢ በማድረግ ከሌሎች የአእምሮ ህመሞች መለየት እንችላለን ማለት ነው።
በአብዛኛው እንግዲህ እንደ ባለሙያ በእድሜ ማኳያ ሊሆን ይችላል፣ የትኛው ማህበረሰብ ክፍል ነው በድባቴ በአሁን ሰዓት እየተጠቃ ያለው?
ይሄ ራሱን የቻለ ጥናት ሊፈልግ ይችላል። ግን ያው እንግዲህ ባለኝ ልምድ ወይም ደግሞ እንግዲህ እኔ በማያቸው ታካሚዎች አማካኝነት ከእሱ ተነስቼ በብዛት እንግዲህ መጽሐፉም እንደሚለው ፒክ ኤጅ ወይንም ደግሞ ድብርት አብዝቶ የሚከሰትበት እድሜ ከሀያዎቹ እስከ ሰላሳዎቹ ባለው የእድሜ እርከን ውስጥ ነው የሚሆነው። ይህ ሲባል ግን ሌሎች የእድሜ እርከኖች ለድብርት አይጋለጡ ማለት አይደለም። በብዛት እንግዲህ እኛ የምንሰራበት ኦፒዲ በብዛት የምናቸው የተለያዩ አይነት ታካሚዎች ይኖራሉ። ወጣቶችም ይኖራሉ፣ ጎልማሳዎችም እንዲሁም አለፍ ሲል በእድሜ የገፋ ያሉ ህጻናትም ያው እንግዲህ ለሪፖርት አይጋለጡ ማለት አይቻልም፣ ግን ኮመንሊ ወይም ደግሞ በብዛት በእኔ ኤክስፒሪየንስ ወጣቶችን በበለጠ የማከሙ ኤክስፒሪየንስ ነው ያለኝ። በብዛትም እነሱን ነው በድብርት ህመም ሲጠቁ ስተዋልኩት።
ወጣቶችን በጣም ተጋላጭ የሚያደርጓቸው ወይም ደግሞ አንተ የጠቀስከውን የእድሜ እርከን ላይ ያሉ ከሀያ እስከ ሰላሳ ያሉትን ተጋላጭ የሚያደርጓቸው ነገሮች ምንድን ናቸው?
የአጋላጭ ምክንያቶች ብዙ ነገሮችን ማንሳት እንችላለን። እንግዲህ ቢዮሎጂካል ወይም ደግሞ ስነ ህይወታዊ ምክንያቶች፣ በተጨማሪም ደግሞ የዘረመል ምክንያቶችን ማንሳት እንችላለን። ይሄ ጄኔቲክ ጉዳዮችን ማንሳት እንችላለን። በተጨማሪም ደግሞ ስነ ልቦናዊ ቀውሶችንም እንደ ምክንያት ማንሳት እንችላለን። ስለዚህ እነዚህን አጋላጭ ምክንያቶች ከግምት ውስጥ በማስገባት እንግዲህ በተለያዩ ጥናቶችም እንደተረጋገጠው ሲደመርም ያለው ጫና እነሱ ላይ እንግዲህ ያው ከእድሜ እድሜ ሰዎች ሚና እየተለያየ ይመጣል እና አንድም ከእድሜ ጋር ተያይዞ በሚመጡ ጫናዎች ማለትም ዲስ የአሁን ህይወት መጀመር ሊኖርባቸው ይችላል። ብዙ ነገሮችን ኤክስፒሪየንስ የሚያደርጉበት እድሜ ነው። በተጨማሪም ደግሞ የሆርሞን ለውጦችም ይኖራሉ። በተለይ ሴቶች ላይ ስትረሶችም ይኖራሉ። ማለት የተለያዩ አይነት ሚናዎች ይኖራሉ እና እነሱን ታሳቢ በማድረግ ይሄኛው እድሜ ቅድም የጠቀስነው ከሀያ እስከ ሰላሳ ያለው እድሜ በበለጠ ተጋላጭ ያደርገዋል ማለት ነው።
በማህበረሰባችን ውስጥ አእምሮ ጤና እንዲሁም ደግሞ ድባቴን ከመረዳት አኳያ ያለውን የእውቀት መጠን እንዴት ያዩታል?
እንግዲህ የግንዛቤና የእውቀቱን መጠን እንግዲህ ባለኝ ልምድ መግለጽ ያክል እስከ ቅርብ ጊዜ ድረስ ብዙ ሰዎች ስለ አእምሮ ህመም ያላቸው ግንዛቤ እምብዛም የሚባል ነበረ። ያው ከቅርብ ጊዜያት ወዲህ ግን እንግዲህ በተለያዩ ምናልባትም እንግዲህ የመገናኛ ብዙሀን ሊሆኑ ይችላሉ፣ ሌሎችም የተማሩ ሰዎች በሚያደርጉት ንቅናቄ ወይም ደግሞ ግንዛቤ ለማስጨበጥ በሚያደርጉት እንቅስቃሴ ምክንያት ግንዛቤው ትንሽ ከፍ እያለ የመጣ ይመስለኛል። አሁን በተለይ ያለፉት የተወሰኑ ዓመታትን ካየን ብዙ ሰዎች ስለ አእምሮ ህመም ያላቸው ግንዛቤ በፊት ከነበረው የተወሰነ መሻሻል አለ። እስቲ ግን በቂ ነው ማለት አይቻልም።
ለምሳሌ በድባቴ የሚጠቁ ሰዎች ወይም ደግሞ ግለሰቦች ሊደርስባቸው የሚችሉ ጉዳቶች ምንድን ናቸው? ይሄ ነገር በጊዜ ካልታከምስ ምን አይነት አደጋ ይኖረዋል?
መልካም። ድብርት ህመም የተለያዩ አይነት ጉዳቶችን በታማሚውም ላይ አለፍ ሲልም በማህበረሰቡ በቤተሰብ ላይ የተለያዩ አይነት ጫናዎችን ሊያሳድር ይችላል። ግለሰቡ ላይ የሚያደርሰው ጉዳት ብንመለከት እንግዲህ ድብርት ምልክቶች አንደኛው እንግዲህ ስንስ ለማጥፋት ማሰብ ሲልም ደግሞ ራስን ለማጥፋት መሞከር አንዱ ነው እና ስለዚህ ራስን ለማጥፋት የበለጠ ተጋላጭ ይሆናሉ ማለት ነው። እንግዲህ እንደተለያዩ ጥናቶች ዘገባ ከሆነ በድብርት ህመም ከተጠቁ ሁለት ሶስተኞቹ ራሳቸውን ስለማጥፋት በአንድም በሌላ ምክንያት ሊያስቡ ይችላሉ። ከነዚህ ውስጥ ከአስር እስከ 15% ገደማዎቹ ደግሞ ይህንን ራስን የማጥፋት ነገር ይፈጽሙታል ማለት ነው። ስለዚህ ጥፋት ምጣኔው ከሌሎቹ ማህበረሰብ ክፍሎች ከፍ ያለ ነው። ሌላም ደግሞ ስራቸው ላይ ከፍተኛ የሆነ ጫና ሊያሳድር ይችላል። እንግዲህ አንድ የአእምሮ ህመም ነው ለመባል በስራ ላይ በማህበራዊ ህይወት ላይ እና በሌሎች ህይወት ዘርፎች ላይ ከፍተኛ ተጽዕኖ ማድረሱ መለየት ይኖርብናል። አለበለዚያ በአእምሮ ህመም ደረጃ ላይሆን ይችላል ማለት ነው። ስለዚህ ማህበራዊ ጫናውን እጅግ ከፍ ያለ ይሆናል ማለት ነው። የሚፈልጉት ልክ ስራቸውን ላይሰሩ ይችላሉ፣ ፕሮዳክቲቭ ላይሆኑ ይችላሉ። ስለዚህ ኢኮኖሚካሊ ወይም ደግሞ በጫና ሊደርስባቸው ይችላል። ቤተሰቦቻቸውን በሚገባው ልክ ላያግዙ ይችላሉ። ይሄ አምራች የተባለው ማህበረሰብ መስራት ካልቻለ ሀገሪቱ ላይ የከፍተኛ የሆነ ጫና ሊያስከትል ይችላል ማለት ነው። የተወሰኑት ጉዳቶች እነዚህን ይመስላሉ።
በእርግጥ አሁን ከቅርብ ጊዜ ወዲህ ደግሞ እጅግ ብዙ ራስን ማጥፋት ዜናዎችም እየሰማን ነው። ይሄ ነገር የሚዲያ ሽፋን ከማግኘት የመገናኛ ብዙሀን ከመኖሩ አንጻር ነው ወይስ እየጨመረ የመጣ ነገር ነው?
በእርግጥም ይህንን ጉዳይ እንግዲህ እንደዚህ ነው እንደዛ ነው ለማለት የራሱ የሆነ ዳሰሳ ይፈልጋል። ምናልባት ግላዊ የሆነ አመለካከቴን እዚህ ጋር ማንጸባረቅ ይኖርብኛል። ምናልባትም በቅርብ ጊዜ ተደጋግመው የምንሰማቸው ራስን የማጥፋት ዜናዎች አንድም የሚዲያው ተጽዕኖ ቀላል የሚባል አይመስለኝም። ሲደመር ደግሞ ያው እንግዲህ የድብርት ህመምም ያው ጥናት ቢፈልግም ግን ያው የተወሰነ ጭምር አይነት ነገሮችን እናስተውላለን በዕለት ተዕለት ስራችን ነው። ስለዚህ የድብርት መጠኑ እየጨመረ በሄደ ቁጥር አንደኛው እንግዲህ የምንጠብቀው ነገር የራስን የመጉዳት ሀሳቦች ተደጋግሞ ስለሚከሰቱባቸው ዲዛይን ዜናዎች ሊበዙ ይችላሉ ማለት ነው። እዚህ ጋር አጽንኦት ሰጥቼ የመናገር የምፈልገው ነገር የሚዲያዎች ዜናዎችን እንግዲህ በምንም ሳያጣሩ ወይም ደግሞ ምንም አይነት ሳንሱር ሳያደርጉ በተለያየ ሁነት ልቅ በሆነ ሁኔታ መልቀቃቸው በተለይ ሪስክ ላለባቸው ሰዎች ራስን ስለማጥፋት ስናስብ ፕሮቴክቲቭ ፋክተር እና ፕሪዲስፖዚንግ ፋክተር ወይንም ደግሞ አጋላጭ ምክንያቶች እና አቃቢ ምክንያቶች ብለን እንከፍላቸዋለን። አቃቢ ምክንያቶች በደንብ በጥሩ ሁኔታ ያልነበሩላቸው ሰዎችን እንደ መገፋፋት ነው የምቆጥረው። ሱሳይድ ክላስተር ይባላል እና ሱሳይድ ክላስተር ምንድን ነው? በተለይ በሚዲያዎች ስለ ራስን ስለማጥፋት አብዝቶ በተነገረ ቁጥር ሰዎች ራሳቸውን የማጥፋት ምጣኔያቸው የተለያዩ ሁኔታዎች ሊጨምር ይችላል የሚል ቲዮሪ ነው። ስለዚህ ማህበራዊ ሚዲያዎች እዚህ ጋር ጥንቃቄ እንዲያደርጉ መልካም ነው።
እንግዲህ እየተነጋገርን ያለ ነው ስለ ድባቴ ነው። ወጣቶችን በትምህርት ቤት ውስጥ ሊሆን ይችላል፣ በከፍተኛ የትምህርት ተቋማት ውስጥ ሊሆን ይችላል፣ ለድባቴ እንዳይጋለጡ እነሱን የማብቃት ወይም መረጃዎች ሊያገኙ የሚችሉበት ሁኔታ እንዴት ነው ሊመቻች የሚችለው?
ስለ ድብርት ህመም ካነሳን ላይቀር ወጣቱ ማህበረሰብ በደንብ ግንዛቤ ማስጨበጡ እጅግ በጣም ከፍተኛ የሆነ አስተዋጽኦ ይኖረዋል። ይህንን ለማድረግ እንግዲህ የተለያዩ መንገዶችን መጠቀም እንችላለን። ለምሳሌ በትምህርት ቤቶች ካውንስለሮች ይኖራሉ። እነሱን በደንብ ኃላፊነት በመስጠት እና በማውጣት ስለዚህ ጉዳይ በቂ የሆነ ግንዛቤ ሕክምና ሲያስፈልጋቸው ሕክምና ቦታ የሚያመሩበትን ሁኔታ በማመቻቸት የቤተሰብ እገዛ በደንብ እንዲያገኙ በማድረግ በተጨማሪም ደግሞ የስነ አእምሮ ሕክምና የሚሰጥባቸውን ቦታዎች በበቂ ሁኔታ በማስፋፋት እና ተደራሽ በማድረግ እነዚህ ነገሮች የበለጠ ማከምን ግንዛቤ ማስጨበጥም ይቻላል ብዬ አስባለሁ። ሰዎችም እንግዲህ የስነ አእምሮ ህመም ሲያጋጥማቸው ወደ ህክምና ተቋማት መምጣትም መፍራት የለባቸው። እንግዲህ ብዙዎች የስነ አእምሮ ህክምና በየሆስፒታሎቹ ያለ አይመስላቸው፣ ግን እንደኔ መረጃ በተለይ በአዲስ አበባ ውስጥ ያሉ አብዛኛዎቹ የመንግስት ሆስፒታሎች ስፔሻሊስት ሐኪም ጀምሮ ሳይካትሪ ነርስ ድረስ በመቅጠር የስነ ልቦና ህክምናውን በመስጠት ላይ ይገኛሉ፣ እስከ ጤና ጣቢያ ድረስ ማለት ነው። ስለዚህ የትኛውም አይነት የስነ አእምሮ ህመም ምልክቶችን ሲያሳዩ ወደ ጤና ተቋማት በመሄድ ህክምናውን ማግኘት እና የተሻለ ህይወትን መምራት ይችላሉ ብዬ መልዕክት ማስተላለፍ ፈልጋለሁ።
እሺ፣ ዶክተር ስጢፋኖስ ስለነበረን ቆይታ እጅግ አብዝቼ የማመሰግነው።
እሺ፣ አመሰግናለሁ።
አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እጅግ አብዝተን እያመሰገንን የእሁድ ምሽት የታህሳስ 23 2015 ዓ.ም ወይም ደግሞ በአውሮፓውያኑ የዓመቱ የመጀመሪያ ጃንዋሪ 1 2023 ዓ.ም መሰናዷችንን እዚህ ላይ ፈጽመናል። አዲሱ የአውሮፓውያኑ ዓመት እንግዲህ መልካም እንዲሆንላችሁ እንመኛለን። ኤደን ገረመው መሰናዶውን በመምራት፣ ኤልያስ አስማረ በቅንብሩ፣ ጽዮን ግርማ በምሽቱ ዋና አዘጋጅነት አብረናችሁ ቆይተናል። አስተያየትና ጥያቄዎቻችሁን በፌስቡክ ገጻችን በአምሃሪክ ላይ ለጋቢና ቪ እያላችሁ አድርሱን። ሰላም ጤና ይስጥልን። ደህና ደሩ። To me now.